ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ነሐሴ 25 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ነሐሴ 25 ቀን 1002 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
በቅድሚያ ዜና ለማስከተልም በማክሰኞ ምሽት ዝግጅታችን ጀምረነው የነበረውንና ከኑራሜ ዶግሶ ካዋሳ ለኃይሌ ላሬቦ የተሰጠውን ምላሽ ሁለተኛውንና የመጨረሻውን ክፍል እናሰማለን። በመጨረሻም ከዚህ ቀደም በኢሃፓ በተከታታይ ወጥቶ ከነበረው ለምንስ ይዋሻል እስከመቼስ ይዋሻል ክፍል 7ን አሰምተን ክፍል 1 ዝግጅታችን ይጠናቀቃል።
የኦሮሞ ሚዲያ ኔትወርክ ኦኤምኤን እና ኩሽ ሚዲያ ኔትወርክ የወለጋን አማራ ለማስተፍተፍ ከስከሳ ያደረጉ ነው ተባለ። የኦሮሚያ ሚዲያ ኔትወርክ ኦኤምኤን እና ኩሽ ሚዲያ ኔትወርክ የወለጋን አማራ ለማስተፍተፍ ከስከሳ ከጀመሩ 3 አመት አስቆጥረዋል ተብሏል። ፋኖ ከመከላከያና ከአማራ ልዩ ኃይል ጋር በመሆን በሰሜን ጦርነት ህወሓትን ፊት ለፊት እየተፋለመ ባለበት ሰዓት ኦኤምኤን እና ኬኤምኤን የተባሉ ቅጥረኛ ሚዲያዎች ንጹሃንን ለማስጨፍጨፍ የተለመደ ቅስቀሳ ላይ ናቸው። ፋኖ ወለጋን ተቆጣጠረ፣ ንጹሃንን እየጨፈጨፈ ነው የሚሉ ከእውነት የራቁ ጸረ ህዝባዊ ወሬዎችን ሲነዙ እንደነበር ተገልጿል። እነዚህ በአገዛዙ እየተደገፉ ያለ ሃይባይ የጦርነት ነጋሪት እየጎሰሙ የሚኖሩት የሚዲያ ዘመቻ በመክፈት በወለጋ ውስጥ የሚኖሩ የአማራ ተወላጆችን በኦነግ ኦዴድ ዳግም ለማስጨፍጨፍ ከስከሳ እያደረጉ መሆኑ ታውቋል። ካሁን በፊት እነዚህ ሚዲያዎች የአማራ ልዩ ኃይል ጸጥታ ለማስከበር ወለጋ ገብቷል በሚል ፕሮፖጋንዳ በአማራዎች ላይ ከፍተኛ የሆነ ጭፍጨፋ እንዲፈጸም ከስከሳ ማድረጋቸው የሚታወስ ነው። በጉጂ ዞን የኦነግ ቡድን በከፈተው ጥቃት 2 ሰዎች መገደላቸው ተነገረ። ቡድኑ ከተቆጣጣራቸው 64 ቀበሌዎች ውስጥ 38ቱ ነጻ ተደርገዋል ሲል የአካባቢ ነዋሪዎች ገልጸዋል። ኦሮሞና ደቡብ አካባቢ በጉጂ ዞን ነፍሰ በለው የኦዴድ ኦነግ ቡድን በከፈተው ጥቃት በዞኑ ከሚገኙ 18 ወረዳዎች ውስጥ በ9 በርካታ ሰዎች ከቤት ንብረታቸው ከመፈናቀላቸው ባለፈ ለራብና ለድርቅ መጋለጣቸው ተነግሯል። ያም ሆኖ ግን ለተወሰነ ወራት የተደራጀ ቢቆይም አሁን ላይ እንደ አዲስ ጥቃት የከፈተው ያገዛዙ የሽብር ቡድን በርካታ ቁሳዊና ሰብአዊ ኪሳራዎችን እያደረሰ ይገኛል ሲሉ ነዋሪዎቹ በመሬት ገልጸዋል። በአዲስ መልክ ቡድኑ በከፈተው ጥቃት በዞኑ በሚገኙ 5 ወረዳዎች ያሉ 23 ቀበሌዎች ጉዳት ደርሶባቸዋል የተባለ ሲሆን በተያዘው 2 ንጹሃን ሲገደሉ ነዋሪው ለከፍተኛ ቀውስ እየተዳረገ ቤት ንብረቱ እየተዘረፈ እንደሚገኝ የጉጂ አካባቢ ነዋሪዎች ተናግረዋል። ህዝብ እንዲጨፈጭፍ በየቀኑ አጀንዳ እንዲሆን በአገዛዙ ፍቃድ የተሰጠው ቡድኑ በዞኑ እየተንቀሳቀሰ ባለበት በአሁን ወቅት ነዋሪው ለዝርፊያና ለከፋ የደህንነት ስጋት አደጋ ውስጥ እንዲወድቅ አድርጎታል ተብሏል። የአማራ ህዝብ በጥላቶቹ ላይ ዝምታውን መስበር አለበት ተባለ። በግልጽ እንደሚታወቀው ያማራን የሚጨቁነው ግንባር ቀደም ጥላቱ እንኳን ህዝቡን ሰላም አስጠብቆ ልማትን ማሳለጥ ይቀርና በተቃራኒው ሲመቸው ራሱ ሳይመቸው ለአረመኔዎች አሳልፎ በመስጠት ከ1983 ዓመተ ምህረት ጀምሮ ስሙን ብቻ እየቀያየረ ተግባሩን የህዝቡን መከራ በየጊዜው እየጨመረ ይኸው 31 ዓመት አስቆጥሯል ብለዋል። አሁን ግን በቃን ልንለው ይገባል። ዝምታችንን መስበር መከራችንን ለማስቆም አገዛዙን አሽከንጥረን መጣል የህልውናችን ቀዳሚ ጉዳይ ሊሆን እንደሚገባው ምሁራን አሳስበዋል። የአባት አርበኞች በበኩላቸው የጠፋብን በሬ ከሌባው ጋር ሆነህ ብትፈልገው ትደክማለህ እንጂ አታገኘውም በሚል ምሳሌ አነጋገር ጠቁመው በመሆኑም የተከበርከው የአማራ ህዝብ ወይ የመጀመሪያ ጥላቶችህን እናስተዳድራለን ብለው ወንበር ላይ ያሉት ያገዛዙ ተላላኪ ካድሬዎች መሆናቸውን ባንክሮ በመረዳት አስፈላጊውን ትግል በማድረግ እንደ ህዝብ የተደቀነብንን መከራ መቀልበስ ግድ የሆነበት ጊዜ ላይ ደርሰናል ብለዋል። ለነገ የምንልበት ጊዜ የለንም። የዘራነውን ካላጨድን የወለድነውን ካላሳደግን ምን ኖር ነው ሲሉ ቁጭት ታዘል መልእክት አስተላልፈዋል። መለው የአማራ ህዝብ በተለይም ወጣቱ ፈጣን እንቅስቃሴ አድርገን ወደ መፍትሄው መሄድ ያለብን መሆኑን አውቀን ሁላችንም በተደራጀ መልኩ ዛሬ አሁን ፈጣንና ብርቱ ትግል ማድረግ ይጠበቅብናል። ተነሱ እንንቀሳቀስ ብለዋል። በአገዛዙ የሴራ ጦርነት ምክንያት በሰሜን ወሎ ዞን 30 ሺህ ሰዎች መፈናቀላቸው ተሰማ። በኢትዮጵያ ዳግም በተከሰከሰው ውጊያ ሳቢያ በአማራ አካባቢ በሰሜን ወሎ ዞን ተጠልለው የነበሩ 30 ሺህ ሰዎች በአገዛዙ ሴራ ለሁለተኛ ጊዜ ለመፈናቀል መዳረጋቸውን ነዋሪዎቹ ገልጸዋል። በተመሳሳይ ሁኔታ በአፋር አካባቢ ካሉ 3 ወረዳዎች በሺዎች የሚቆጠሩ ሰዎች እንደተፈናቀሉ የተገለጸ ሲሆን አሁንም አገዛዙ በኢትዮጵያውያን ላይ በርካታ የመከራ ድንኳን እያጠለሸ መሆኑ ተገልጿል። ለሰዓቱ የነበረን አጭር ዜና ይህንን ይመስል ነበረ። ከቀሪ ዝግጅቶቻችን ጋራ መልካም ቆይታ።
የናቴ ውለታ የገሬት ዝምታ ካለሁበት ቦታ ይዛለኝ ጎበዝ ተደጋግፎ ባላ ጎጆ ሲያቆ የናት ቤት ሲጠቃል። ይዛለኝ አንተ ትብስኔ ሁሉም በየፊናው ካለበት ጎራ ካለበት ሲነቃ። ይዛለኝ እምባዋ ናፍስሳ የወላድ መካነኝ ብላ ስትጠራ። ይዛለኝ ልጇ ሲደርስላት አለሁልኝ ሲላት ጎንበስ ቀና እያለ ብድሯን ሲከፍላ። ጀንበር ካለች ሩቅ እናት ካለች አጊት በእናታ ትፈለግ በአገር ተደሰት። ያለ እናት የበሉት ያለ አጋር የጠጡት አይሆንም ሰውነ ጠባይልም ካንጀት። ማን እንደና ማን እንዳገር የት ይገኛል ሰውሱና ማገር። ማን እንደና
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የተመሰረተበትን 50ኛ ዓመት የወርቅ ኢዮቤልዩ በቅርቡ አክብሯል። ለ50 ዓመታት ስለ ድርጅቱም ስለ ትግልም ስለ ምንም ትንፍሽ ብሎ የማያውቅ ሽማግሌ እርሙን ቢተነፍስ የጭንቅላቱን ክብደት የዶሮ አይነት ከመግለጽ ሌላ ምንም አልፈየደም። ምን አለ ዝም ቢል የድንጋይ ሽበት ከመባል ይጠብቀን። አንመጭቻችን በማስከተል በማክሰኞ ምሽት ዝግጅታችን ጀምረነው የነበረውንና ለኃይሌ ላሬቦ ከኑራሜ ደግሶ ከአዋሳ የተሰጠውን መልስ ሁለተኛ ክፍል እናሰማለን። በኃይሌ ላሬቦ የሐሰቱን ጀላና የተዛባ ታሪክ ያባ ታሪኩ ይጣፋል ብለው ከሆነ ፍጹም ተሳስተዋል። የደርግ ደጋፊ የነበሩ ከሆነም ደርግኮ ከ31 ዓመት በፊት ወድቆ ዛሬ ያለው አገር አውዳሚ አገር አጥፊ የዘረኛ አገዛዝና ስርዓት ነው። እጅግ በብዙ መቶ ሺህ የሚቆጠሩ ወጣቶች ታላቅ መስዋዕትነት የከፈሉበትን ታሪክ በኖራ ቀለም ለመቀባት ከሆነ አላማው አይሰራም። የዚያ ትውልድ ወጣቶች ያፈሰሱት ክቡር ደም ደማቅ ቀይ ነውና ጎልቶ ይወጣል፣ አስማቸው ይናገራል። ለመሆኑ መሬት ላራሹ የሰብአዊ መብቶች ይከበሩ፣ የሴቶች የሃይማኖትና የብሔረሰቦች እኩልነት መብት ይከበር፣ እንዲሁም ያንንም ዛሬም የህዝብ ጥያቄ የሆነውን ጊዜያዊ ህዝባዊ መንግስት ይቋቋም ወዘተ የሚባሉትን ጥያቄዎች አንግቦ ለታገለና እየታገለ ላለ ለነዚህም ዓላማ የሞተ ማን እንደሆነ ያውቃሉ? ቢያውቁ ኖሮ እንዲህ አይነቱን መሰረተ ቢስ ክስ በዛሬው ጊዜ ያነሱም ነበር። አዎ እነዚያን የህዝብ ጥያቄዎች አንስተው የታገሉት የዚያ ትውልድ ወጣቶች በድርጅታቸው በኢሃፓ መሪነት ነበር። ኢሃፓ ስልጣን የውሃ ሽታ ሆኖ ቀርቷል ብለዋል። ስለ ኢሃፓ ስልጣን ላይ መቀመጥ ማለት የኢትዮጵያ ህዝብ የስልጣን ምንጭና ባለቤት መሆን ማለት ነው። ከኃይለ ሥላሴ ጀምሮ እስከ ዘረኛው አብይ አህመድ ድረስ እንዳየነው በህዝብ ግፍ መፈጸም ማለት አይደለም። ኢሃፓ ህዝብ ለስልጣን እንዲበቃ በህዝብ ሲመረጥም አገሪቱን ለመምራት እስከሚችል ድረስ እስካሁን በመፈጸም ላይ እንደሚገኘው በአገሩ ተስፋ ሳይቆርጥ በትግሉ ይቀጥላል። ጠላት ድብን እርር ይበል፣ አለዚያማ እንደርሶ ክስ ቢሆን ኢሃፓን ከዛሬዎቹ አገር አጥፊዎች ጋር ስልጣን ላይ ያገኙት ነበር። ኢሃፓን ላይ ወዱት ይችላሉ፣ መብቶ ነው። ግን ዓላማው በአገር አጥፊነት ሲወነጅሉት ዝም ብሎ የሚያዩት አይደለም፣ መከበርን አይፈልጉምና። የዚያ ታጋይ ትውልድ አባላት ለህይወታቸውና ለራሳቸው መፍራትና ማሰቡን ትተው ለህዝባቸው ሲሉ ውድ ህይወታቸውን ሰጥተዋል። ራስ ወዳድ ትውልድም አልነበሩም። ያኔ ህይወቱን የገበረው በስቃይ እስር ቤት ገላው የተተረተለው አካለ ጎዶሎ የሆነው አመታት ወህኒ ቤት የተጣለውና በስደት የተንከራተተው አገር ቤትም ውጭም የተማሩ ምሁራን ጥቅማቸውን ሳያስቡና ምቾታቸውን ሳይፈልጉ ሲታገሉ ስንቱ ግፍና መከራ ደርሶባቸዋል። ውድ ህይወታቸውን ከፍለዋል። አጎብድደው የራሳቸውን ኑሮ መኖር ይችሉ ነበር፣ ነገር ግን የህዝባቸው ስቃይና የሀገራቸው ፍቅር በልጦባቸው ተሰውተዋል። ስለነሱ የመናገር የሞራል እንዴት አገኙ? አወቅሽ አወቅሽ ቢሏት አሉ። ደርግ ወያኔ ኦነግም ሆነ ሻዕቢያ የሚጠሉትና የዘመቱበት ኢሃፓ ህብረ ብሔርና ኢትዮጵያዊ ድርጅት ስለሆነ ብቻ ነው። እርሶ በጻፉት ዝባዝንኬ ሊከሱት የሚፈልጉት ኢሃፓ በወቅቱ የሚከተለው ርዕዮተ ዓለም በስልሳና ሰባዎቹ መጀመሪያ ላይ ዓለም በሁለት ጎራ በነበረችበት ጊዜ ይከተል የነበረውን ነው። ንጉሡ መሬት ስሪት ላይ ለውጥ እንዲያደርጉ በሌሎች ጉዳዮች ማሻሻያ እንዲያደርጉ ተጠይቀውም ቢያሉ በሕዝብ አመፅ ከሥልጣናቸው በግድ ወረዱ። ያን የበሰበሰ ሥርዓት ይዞ መቀጠል የሚቻል አልነበረም። ኢሃፓ ግን በ1976 ዓመተ ምሕረት በኢትዮጵያ ጎንደር ቋራ ላይ ባደረገው የድርጅቱ ሁለተኛ ጉባኤ ላይ የፖለቲካ ፕሮግራም ለውጥ በማድረግ ርዕዮተ ዓለሙን በሶሻል ዲሞክራሲ ተክቶ የብዙሃን ፓርቲ ሥርዓትን ተቀብሎ መገንጠልን ከፖለቲካ ፕሮግራሙ አስወግዶ በኢኮኖሚ ዘርፍ የቅይጥ ኢኮኖሚ ሥርዓት እንዲሆን ወስኖና ከኢትዮጵያ እንገንጠል ያሉትን ድርጅቶች በሙሉ ሻዕቢያ ኤርትራ የኢትዮጵያ ቅኝ ግዛት ናት የሚለውን የሐሰት ክስና ትርክትን ህወሓትን ኦነግንና ሌሎችን በመቃወም ባመነበት መንገድ ለአገሩ እስካሁን እየታገለ ይገኛል። ይህን አቋም ድርጅቱ በመያዙና ስለታገለላቸው በድርጅቱ ላይ ከፍተኛ ጥቃት ፈጽመዋል፣ በመፈጸምም ላይ ናቸው። በ1983 ዓ.ም ወያኔ ወደ ጎንደር በገባበት ወቅት በኢሃፓ ሰራዊት ኢሃሰ ላይ ህወሓት ከፊት፣ ሻዕቢያ ከሱዳን ሰራዊት ጋር በሱዳን በኩል ከኋላ፣ አሜሪካ በሳተላይት መረጃ እነሱን ለመስጠት ጥቃት በማድረስ ነው ወደ ተለያዩ አገሪቱ ክፍሎች ዘልቀው በአገራችንና በህዝባችን ላይ እስካሁን የዘለቀውን ጥቃት ያደረሱት። ይህናቅ ያውቃሉ? እርሶ ዛሬ ያኔና መንግስቱ ኃይለማርያም ይሃፓን ለማጥቃትና ከህዝብ ለመነጠል ይጠቀሙበት የነበረውን የሐሰት ክስ ለመድገብ ከሆነ ከሽፎቦታል አይሳራም። በጣም ከታሪክ ወደ ኋላ ቀርተዋልና አንብበው ጠይቀው ቢረዱ ወደ እውነቱ ይጠጋሉ። በዚህ ድሚዮ ለምን እውነቱን ሳይረዱ ቀሩ ቢባል ያኔ ምን ሲሰሩ እንደነበር ያሳብቃልና ወደ እውነቱ እንዲመጡ ፈጣሪ ይርዳው። ለመሆኑ ይሃፓ ሀገር መርቶ ወይም ስልጣን ይዞ ያውቃል እንዴ? የሁሉክልስ እንዴት ነው ነገሩ? ለመሆኑ ነሻቢያ ኦነግና ወያኔ ለምን መቼ እንደተመሰረቱ ይሃፓስ መቼ እንደተመሰረተ ያውቃሉ? ምን ነው ሀገር ማጥፋት ወንጀሉን ሁሉ ስልጣን ላይ ባልወጣ በይሃፓ ላይ ለማላከክ ሞከሩ? ነገሩ ለምን ያ ትውልድ ተርፎ ድርጅቱ የተመሰረተበትን 50ኛ ዓመት በይፋ አከበረ ብሎ መጮህ እጅግ የሚገርም ነው። ይከፋውት እንጂ አዎ 50ኛ ዓመት ኢዮቤልዩ በዓል በደመቀ ሁኔታ ሁሉም ያገሪቱ ክፍሎችና በውጭ ጭምር አክብሯቸዋል። በየቤቱ ሻማ ያበሩ አክብረዋል። ሰማዕታትን በማስተዋወስ የህሊና ጸሎት አድርገዋል። እንዲያም ሲል ነፍሳቸውን በጻድቃን ስፍራ እግዚአብሔር እንዲያኖር ለምነዋል። ወደፊትም በየዓመቱ ያከብራል። ያፓ በትግራይ ክፍለ ሀገር ከደርግ ጋር ሲታገል ጠባባና ተገንጣይ ወያኔ በትግራይ ምድር እንዳይንቀሳቀስ ወግተዋለች። ለምን ይመስሉታል? ባጭሩ ኢሃፓ ኢትዮጵያንና ህዝቧን ስለሚወድና በኢትዮጵያ ጉዳይ ላይ ከኢትዮጵያ ጣላቶች ጋር ስለማይደራደር ነው። ድርጅቱ የትግራይ ህዝብ ከወያኔ በላይ ስለሚወደው የትግራይ ህዝብ ለህዋትና ጠባብ ዘረኛ ዓላማ ተባባሪ እንዳይሆን እንቅፋት በመሆኑ ነበር። ህዋት ትላንትም ሆነ ዛሬ የኢሃፓና የኢትዮጵያ ቀንደኛ ጣላት ነው። ወያኔን የኢትዮጵያ ቁርጠኛ ጣላትና የውጭ ጣላቶች ተላላኪ መሆኑን ከኢሃፓ በላይ የሚያውቀውም የለም። ወያኔ ኢትዮጵያን ለማጥፋት ከኢትዮጵያ የውጭና ሀገር ውስጥ ጣላቶች ጋር ቆርጦ የሚሰራ ዘራፊ ነው። የኢሃፓ መሪዎች ሊቁ ጸጋዬ ደብተራው፣ ጋይም ገብረ እግዚአብሔር፣ አበራሽ በርታና ሌሎች 17 የድርጅቱ ከፍተኛ አመራሮችና አባላት የታሰሩትና ግማሾቹም የተገደሉት በህወሓት ነው። የተያዙትም በህዝባቸው መሃል ሆነው ትግል ሲያካሂዱ በነበረበት ወቅት ነው። እንዴት አድርገው ነው ኢሃፓን ከህወሓት ጋር አንድ ላይ ደረበው የኢትዮጵያ ጣራቶችና ባንዳዎች ናቸው የሚሉት? አቤት ፍርደ ገምድል መሆን! የበለጠ ለማስተዋወስ ያህል ኢሃፓ እኮ በ14ቱም የኢትዮጵያ ጠቅላይ ግዛቶች ነበር ሲንቀሳቀስ የነበረው። ከሁሉም የህብረተሰብ ክፍል ነበር አባልና ደጋፊ የነበረው። በሰሜን፣ በደቡብ፣ በመሃል፣ በአዲስ አበባ፣ በምዕራብና ምስራቅ ኢትዮጵያ ያሉ ኢትዮጵያውያን ሁሉ ነበር አባልና ደጋፊ የነበሩት። ለመሆኑ በአገርና በውጭ ከነበሩ የተማሪዎች ማህበራት ጋር፣ ከተለያዩ ህዝባዊ ሙያ ድርጅቶች ጋር የነበረውን ትስስር ማወቅና የወቅቱ የነበሩ ህዝባዊ እና ሙያ ድርጅቶች ኢላማን፣ ኢሃወሊን፣ ኢሃሰን፣ የጭቁን ወታደሮች ድርጅትን፣ ኢሴትድን ወዘተ ያውቁ ይሆን? ኢሃፓ የኢትዮጵያን ህዝብ ለትግል ያደረጀና ጥያቄዎቻቸው አገር አቀፍ በርክ እንዲይዝ ያደረገ ድርጅት ነው። እርሶ ታጋዮችን መስደብና በውሸት ክስ ስም ማጥፋትን ያውቃሉ እንጂ ድርጅታዊ ሥራ ምን እንደሆነ አያውቁም። የድርጅት ሥራ በትንሹ ህዝብ ጠላቱን እንዲያውቅና በጋራ በጠላቱ ላይ እንዲነሳ ማድረግ ነው። እርሶ እኮ ከዚያ ውጪ ነዎት። ኢሃፓ እርሶ ለማስቀመጥ በፈለጉበት መልኩ ሳይሆን በትክክል ህብረ ብሔራዊ ድርጅት መሆኑን በተግባር ያሳየ ድርጅት ነበር። ዛሬም ነው። ርር ድብን ይበሉ። እርሶ ያኔ ምን ሲሰሩ እና የት እንደነበሩ ሊታወቅ የሚችል ነው። ብዙ አይድከሙ። ግን ታሪክን እያጣመሙ ሐሰትን ለአሁኑ ትውልድ ለማስተላለፍ መሞከር የታሪክ ወንጀልና የሀገር ክህደት ነው። የዚያ ትውልድ መስዋዕትነት ደግሞ ታሪክ በደማቅ ቀለም ከትፎታልና ብዙ አይባክኑ። ኢሃፓን የሚያሳስበውና የሚያስጨንቀው የህዝቡ መጨፍጨፍ፣ የመብት፣ የፍትህ፣ የኑሮ ሁኔታው መቃወስና የአገሩ ህልውና ጉዳይ ነው። እንደገባኝ ኢሃፓንና የ60ውን ታጋይ ትውልድ በባንዳነትና በኢትዮጵያ ጠልነት የከሰሱት የደርግ አባሎችና ደጋፊዎች የጻፉትን የውሸት ክስ አንብበው እንደሆነ አልጠራጠርም። በዚያን ወቅት ደርግ ኢሃፓን በሰላማዊ ትግሉ ማቸነፍ ስላልቻለ ገና ስልጣን እንደያዘ በአጼ ኃይለ ሥላሴ መንግስት ዘመን የመንግስት ኃላፊዎች የነበሩት 60ዎቹን በህዳር 13 በ1967 ያለ ፍርድ ትእዛዝ እጅ በማውጣት በመንግስቱ ኃይለ ማርያም ፊርማ እንዲገደሉ ሲያደርግ ከነዚያ ውስጥ አራቱ የኢሃፓ አባላት ነበሩ። አስከሬናቸውን ለቤተሰቦቻቸው እንዳይሰጥ፣ ለቅሶ እንዳይቀመጡ አድርጎ በአዲስ አበባ ከርቸሌ ወህኒ ቤት በሩምታ ተኩስ ገድሏቸው በአንድ ጉድጓድ ቀብሯቸው በተቀበሩበት ቦታ ሳር እንዲተከል አድርጓል። ዛሬ አረመኔው አብይ አህመድ ችግኝ የምንተክለው ቢያንስ በወለጋና በሌሎች ቦታዎች ለገደላቸው የአማራ ወገኖቻችን ቢያንስ ላስከሬኑ ጥላ ይሆናቸዋል እንዳለው ማለት ነው። ደርግ ከዚያ በኋላ በተለያዩ ሀገሪቱ ጠቅላይ ግዛቶች በትግራይ በከፋ በሐረርጌ በሲዳሞ በሸዋና በተለያዩ የመንግስት እርሻዎች በሚገኙ ለአባደሮች ላይ የኢሃፓ አባላትና ኢሃፓን ይደግፋሉ በሚል ሰበብ ግድያ አካሂዷል። ለተገደሉት የህዝብ ልጆች የጥይት ዋጋ ከቤተሰብ ገንዘብ ወስዷል። ይህ የግፍግፍ ነው። ቤተሰብ ለቅሶ እንዳይቀመጥ ከልክሏል። ከጽሑፎ እንደተረዳው ጥርሶ በዚህ የሚደሰቱ የምሁር ጨካኝ ሰው ነዎት። አቅሎን ምን ወሰደው? ምን ነው በግፍ ለተገደሉት ነፍስ ግድ የለውም? ደርግ በ1968 ዓ.ም በነጻ እርምጃ ብዙ ኢሃፓዎችንና ወጣቶችን ፈሽቶ አስከሬናቸውን በየመንገዱ ጥሏል። በ1969 ዓ.ም ሁለት ጊዜ ባደረገው አሰሳ በድርጅቱ አባላትና በደጋፊው ህዝብ ላይ ግድያ ፈጽሟል። በመጨረሻም ከ1969 ዓ.ም ጀምሮ ለአራት ተከታታይ ዓመታት በፈጸመው ቀይ ሽብር በድርጅቱና በደጋፊው ሰፊ ህዝብ ላይ ፍጅት አካሂዷል። እንዲሁም ግንቦት 8 ቀን 1981 ዓ.ም የሀገራችን ታዋቂ የጦር መሪ ጀነራሎችን አስሮ ፍርድ ቤት የሰጠውን የእስር ትዕዛዝ ሽሮ መንግስቱ ኃይለ ማርያም ገድሏቸው ጦሩን ያለ መሪ አስቀርቶት አገራችንን ኢትዮጵያን ለሻዕቢያና ለህወሓት አስረክቦ ዚምባብዌ ሐራሪ አውሮፕላን ጠልፎ ሸሽቷል። ሀገሪቱን አሁን ላለችበት ሁኔታም መንገድ ከፍቷል። በጠቅሉ የደርግ አባላት በተለይ የመንግስቱ ኃይለ ማርያም ደጋፊዎች የነበሩት የኢሃፓና የደጋፊው ህዝብ አጥፊዎች ነበሩ። ኢሃፓም ይህን ፍጅት አቅም በፈቀደ መጠን ወደ ቤቱና በየመንገዱ ከሚገደለው አረመኔ መንግስት ራሱን ለመከላከል ሞክሯል። በወቅቱ የነበረው ሀቅ ይህ ነው። እርሶ ዶክተር ኃይሌ ላሬቦ ያን እውነት ትተው የመንግስት ገዳይ ቡድን ወንጀላቸውን ለመደበቅ በወንጀል እንዳይጠየቁ ለማድረግ የታሪክ ምሁር ነኝ የሚለውን ካባ በመልበስ ለኢትዮጵያ ህዝብ ውዥንብር ውስጥ ለመክተት ብዙ ብለዋል። በዚህም እውነት የማይናገሩና የማይጽፉ ቀጣፊና የሐሰት ሰው መሆኑን መስክረዋል። ያ ሁሉ የ60ዎቹ ታጋይ ሰፊው የህዝብ ክፍል የኢሃፓ አባላትና ኢሃፓ እንደ ድርጅት ለህዝብ መብት የቆሙና መሰረታዊ ለውጥ ፈላጊ የነበሩ መሆናቸውን የኢትዮጵያ ህዝብና በህይወት ያሉ ቤተሰቦቻቸው ያውቃሉ። የርሶ አፍ እንዳመጣ በዚያ ትውልድ ላይ የሚነግሩት ጸያፍ ንግግር፣ የሚጽፉት የሐሰት ትርክት በእነዚያ ጀግናዎች ቤተሰቦች ቁስል ላይ እንጨት እንደመስደድ መሆኑንም ይረዱ። ከማንም በላይ ልጆቻቸውን ያውቃሉ። ኢሃፓና የ60ዎቹ ታጋይ ትውልድ ለህዝብ መብት የቆመው ትውልድ ህዝቡን የሚወድ የሚያከብር ራሱን ለህዝቡ የሰዋና ከምንም በላይ ኢትዮጵያን የሚወድና የኢትዮጵያ የውጭና የአገር ውስጥ ጠላቶችን የተዋጋና አሁንም በመዋጋት ላይ የሚገኝ ነው። እርሶ አፎን ከፍተው ባዶ ጭንቅላት ሆነው እንዳሉት ቦዘኔ ገልቱ የኢትዮጵያና ኢትዮጵያዊነት ጠላት፣ የአባቶችንና የኢትዮጵያ ታሪክን ያንቋሸሹ፣ ለስልጣንና ለገንዘብ ሲሉ አገር የሸጡ ሽብርተኛ፣ የሐሰት ታሪክ አሰራጭ ባንዳ፣ ጨካኝና ጨፍጫፊ አልነበሩም። ለዚህ ሐሰት ክሶ አንድም ማስረጃ አያቀርቡም። ከነዚያ ከኢሃፓ ጠላቶች ከሰሙት ወሬ ውጭ በኢትዮጵያና በሶማሌ መካከል በተደረገው ጦርነት ወቅት በሶማሌ አካባቢ የፖለቲካ ድርጅቶችን በመከፋፈል የሶማሌ መንግስት በጦርነቱ ጣልቃ ያገባ ስለሆነ የሶማሌን መንግስት ጦርነት እንዋጋለን እናወግዛለን በማለት ይህን እንዲያውቁ ለአባላቱ አሳስቧል። ኢሃፓን የኢትዮጵያ ታሪክ በተለያዩ ጊዜ የነበሩት መሪዎችን አያውቁም፣ የሚያውቀው የመቶ ዓመት አጼ ምኒልክን ነው በማለት በሐሰት ክስ አቅርቧል። ኢትዮጵያ የብዙ ሺህ ዓመት ታሪክ ያላት አገር መሆኗን በመጽሐፍ ቅዱስም ሆነ በአርኪኦሎጂ በዓለም ቀዳሚ አገር መሆኗን ኢሃፓና ያ ትውልድ በደንብ ጠንቅቀው ያውቃሉ። የታሪክ ምሁራን ያሉበት ድርጅት ነው። እርሶ ብቻ አይደሉም ብቸኛ የታሪክ ሰው። ኢሃፓና ያ ትውልድ የኢትዮጵያን ታሪክ፣ የአፍሪካን ታሪክ፣ የዓለምን ታሪክ በተለይ ከአዲስ አበባ ዩኒቨርሲቲ ለመመረቅ የኢትዮጵያን ታሪክና የኢትዮጵያን ጂኦግራፊ ኮርሶች በመውሰድ ለሁሉም ለሶሻልና ለተፈጥሮ ሳይንስ ተማሪዎች የግድ መውሰድ ያለባቸው የትምህርት አይነቶች ናቸው። በከፍተኛ ሁለተኛ ደረጃ ትምህርት ቤቶችም በምጥቅ መምህሮቻችን ታሪክን በተወሰነ ደረጃ ተምረናል። እንደርሱ የተማሪዎችን ስም ፊትና በሚፈጥሩት አግባብ ባልሆነ ግንኙነት ግሬድ የማይሰጡ የመምህርነት ስነ ምግባር ያላቸው ናቸው። እርሶ በዚህ በተቃራኒ እንደሚሰሩ ለማረጋገጥ ከ2007 እስከ 2021 በሚያስተምሩበት ኮሌጅ ሞርሃውስ ኮሌጅ የእርሶን የታሪክ ትምህርት አይነቶች ከወሰዱት 31 የመጀመሪያና የሁለተኛ ዓመት ተማሪዎች ውስጥ 3ቱ እርሶን በሚመለከት የሰጡትን ግምገማ አያይዣለሁ። ከኢሃፓ መሪዎች አንዱ የነበሩት የፍልስፍና ዶክተር ተስፋዬ ደበሳይ ድንቅ የፍልስፍና መምህር አቶ ጌታቸው ማሩን ገለውና የሰውነት ክፍሎችን ቆራርጠው በጆንያ ከተው ሲሄዱ ተይዘው ሸሽተው አመለጡ በማለት ያቀረቡት ክስ ሐሰት ነው። ዶክተር ተስፋዬ ደበሳይ የደርግ ቡድን ሊገላቸው ክትትል ሲያደርግ ከግድያ ለማምለጥና የድርጅቱን ሚስጥር ለመጠበቅ ከፎቅ ላይ በመዝለል ህይወታቸውን ያጠፉት አቶ ጌታቸው ማሩ ከመሞቱ በፊት ነው። እንዴትስ ነው ከተያዙበት ሸሽተው ያመለጡት? የት ነው የተያዙት? መቼ? ከየትኛው እስር ቤት? የሚያሳዝኑ ውሸታም መምህር ነዎት። አረ ክብሮን ይጠብቁ። ያ የ60ው ትውልድ ያነበበና የሚያደርገውን የሚያውቅ በትምህርቱ ጠንካራ አገሩንና ህዝቡን የሚወድ መከበር ለሚገባው ክብር የሚሰጥ እንጂ በርሶ ቦዘኔና ጭንጋፍ ተብሎ የሚሰደብ አይደለም። ማጠቃለያ፣ አሁን ዘረኛው የወያኔና ኦነግ አገዛዝ በሺ የሚቆጠሩ አማራዎችን በተለያዩ የአገሪቱ ክፍሎች በዘራቸው ብቻ እየጨፈጨፈ ደም እያፈሰሰ ይገኛል። በአፋር፣ በቤኒሻንጉል፣ በጋምቤላ፣ በደቡብ በተለያዩ ቦታዎች ግድያ ከአማራ ህዝብ በተጨማሪ ተፈጽሟል። እስር፣ ማፈናቀልና የንብረት ወደም በወላይታ፣ በጌዲዮ፣ በሃዲያ፣ በጉራጌ፣ በኮንሶ፣ በደራሼ ወገኖቻችን ላይ ፈጽሟል። የሚጨፈጨፉትን ንጹሃን ይወነጅላሉ። የዘር ጭፍጨፋውን ግጭት እያሉ ይክዳሉ። ተው ህዝብ አይገደል፣ ደም አይፍሰስ፣ ግፍ አይፈጸም የሚለውን ሁሉ አገር አፍራሽ፣ ዘራፊና ሴት ደፋሪ ወዘተ እያሉ ይከሳሉ፣ ወህኒ ይወረውራሉ፣ ያግታሉ፣ ይገድላሉ። ኢህአፓ የወያኔንም ሆነ የኦነግ ኦሮሙማ አገዛዝን ከድሮም ጀምሮ በጽናት ስለሚታገልና ስለሚያወግዛቸው እንደርሶ የሐሰት ክስና ስም ማጥፋት ዘመቻ ያካሂዱበታል። እርሶ ከወሬ በስተቀር ህዝብ ማደራጀት የማይችሉ ሰው ነዎት። ሚናው ከኢትዮጵያ ህዝብ ጋር አይመስለኝም። አህያውን ፈርቶ ዳውላውን አሉ። አፈርኩቦት። ምን ነው የአገሩን ቋንቋ ግዕዝን ትቶ ቁቤ የሚሉትን የአገሪቱን ሰንደቅ ዓላማ የሚቀዱትን? ምን ነው የአገሩን ቋንቋ ግዕዝን ትቶ ቁቤ የሚሉትን የአገሪቱን ሰንደቅ ዓላማ የሚቀዱትን ጣጣ ያመጡብንን ዘረኞች መውቀስን ዘነጉት? መቼም የአገራችን ምሁር ተብዬዎች አንዳንዶቻችሁ የራሳችሁ አስተሳሰብ እንጂ ህዝብ ምን ያውቃል ብላችሁ ለማሰብ ተስኗችኋል። ከእርሶ ተቀብሎ ደግሞ ሌላው ምሁር ተብዬ ኃይሌ ላሬቤ እንዲህ ብሏል ብሎ ነገ እንዳያስተጋባሉ ፈልገው ነው የአይጥ ምስክር ድንቢጦ ነው በዚያ ትውልድና በኢህአፓ ላይ እየዘመቱ የሚገኙት። መከበር በከንፈር መሆኑን አይርሱ። የኢህአፓ ትኩረቱ በአገርና በህዝብ ጠላቶች ላይ እንጂ በወገን ላይ አይደለም። ያለአግባብ ከተነካ ራሱን መከላከል ያውቃል። እባክዎ ትኩረቶን በህዝብ ጠላቶች ያድርጉ። የአጼውም ሆነ የደርግ ሥርዓቶች ወድቀዋል። ትምህርት ውጭ አገር የተማሩት በሥርዓቶቹ ድጋፍ ከሆነ ውለታውን የመመለሻ ወቅት አልፏል። እሺ ካሉ ልምከሮ፣ ታናሽ ወይ ሴት እንዴት ትመክረኛለች ካላሉ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ሬዲዮ ጣቢያን ፈልገው ያዳምጡ። ብዙ ይማራሉ፣ ብዙ ያውቃሉ። የኢህአፓን ልሳን ዴሞክራሲያን ያንብቡ። በየጊዜው በድርጅቱ ጠቅላላ ጉባኤ ከአገሪቱ ተጨባጭ ሁኔታ የተዘጋጁትን የኢህአፓን የፖለቲካ ፕሮግራሞች ይመልከቱ። ኢትዮጵያዊ የታሪክ ምሁር ስለሆኑ ጉዳዩ ይመለከቶታል። አሊያ በማን ጊዜ ደነቆረ፣ ማን ይሞት ሲል ይኖራል የተባለው ለእርሶ ነው። ኢህአፓን ቢጠላም ቢገልም ቢያሳድድም መንግስቱ ኃይለ ማርያም ስንት ስየል በደረሰበት ደርግ ጽፈት ቤት በነበረው እስር ቤት ውስጥ ሲገረፉ ለዓላማቸው በጽናት የሞቱትን የኢህአፓ ጀግኖች ቆራጥነትና አይበገሬነት ያውቃል፣ ያደንቃል። አልሰሙ እንደሆነ ይወቁት። አገር ወዳድ ነኝ ካሉ ወያኔና ኦነግን ጠበቅ፣ ኢህአፓን ለቀቅ። የተገላቢጦች ካሰቡ ደግሞ ጠንቀቅ ይበሉ። ምላሽ ከሩቅና ከቅርብ አያጡም። እባክዎ ራስዎን ከትዝብት ላይ አይጣሉ። መጋለጡ ላይ ከእውነትን ተናግሮ ከመሸበት ማለ ለምንስ ይዋሻል? እስከ መቼስ ይዋሻል? ቁጥር 7 የነጻነት ትርጉም ምንድነው ምስጢሩ? ሰው እንስሳ ሲሆን በገዛ ሀገሩ ወንዜ ተራራዬ ማለቱ ምንድነው? ጭቆናው ብዝበዛው ብሶቱ ካልገባው
ሰው ስማኝ ሀገሬ ብሎ የዘመረው ያ ጀግና ትውልድ በመዝሙር ሳይወሰን ጭቆናና ብዝበዛን ለማስቆም ውድ ሕይወቱን ገብሯል። በዚያው ጊዜ ደግሞ ባንዳውም ጠባቡም ፈልቶ ሀገርን በከፍተኛ ደረጃ ጎርቷል። ኢትዮጵያና ኢትዮጵያዊነት አይሎ ባለበት ሕዝብን በጠባብ ብሔረተኛነት ሊቃኙና አገርን ሊገነጣጥሉ የተነሱት ሁሉና ቃለመኔው አገዛዝ ጋር አብረውና ወግነውም የሀፓንና የሕዝብን ትግል ለማውደም ደም ያፈሰሱትም ብቅ ብቅ ብለው ጥፋት አድርሰዋል። ዛሬ አንዳንዶቹ ለሥልጣን ሲበቁ ሌሎች በተራቸው ተሰደው ግን አሁንም በኢሃፓ ላይ ሲጨፍሩ፣ ሌሎች ደግሞ ካባ ቀይረው ታሪክ ደብቀው ተቃዋሚ ወይም ወያኔ ሆነው ሲውገረገሩ እያየን ነው። ያ ትውልድ ግን የሕይወት ዋጋ ከፍሎና አገሩን ሊያስከብር በጀግንነት ታግሎ አልፏል። ደሙ ግን የፍትህ ያለ መጮሁ አልቀረም። ተው ስማኝ ሀገሬ። ዛሬ ግን ይሉናል ያ ታሪክ ውሸት ነው፣ በከንቱ ነበረ ያ ደም የፈሰሰው። ለተወሰነ ጊዜ ሐሳዊ መሲሆች፣ የቅጥፈት ጳጳሶች፣ የውሸት ሼኮች አገርን ሊያጠቡና ሊያደነቁሩም ይችላሉ። ይህ ግን መቼም ዘላቂ ሆኖ አያውቅም። ጊዜ ፈሽታ ሐቅ ብቅ ትላለች፣ አሸናፊነቷንም ታረጋግጣለች። ዋሾቹም ይጋለጡና የሐፍረት ማቅ ይለብሳሉ። ያ ሞት ባይለመድም ማን ይፈራል ሞት ብሎ የተሰዋውን ትውልድ ዛሬ ስሙንና ታሪኩን ለማጥፋት በጣምራ የተነሱት ወያኔዎችና የደርግ ርዝራሽ ወንጀለኞች በጅምላ መወገዝ ያለባቸው ናቸው። በትግል መሞት፣ ሕይወት፣ ዳግም ትንሣኤ፣ ልደት ብሎ ፋሽስቱን ደርግ ሲዋደቅ የተሰዋው ትውልድ አላዋቂ ሆኖ ወይም ደርግ በዚያ አስገራሚ ድንቁርናው ይል እንደነበረው ሳይናይድ የተባለ አደንዛዥ እጽ ወስዶ ሳይሆን፣ ወይም ዛሬም ወያኔም ተጨምሮ እንደሚሉት የኢሃፓ አመራር ሂድ ሞት ብሎ ውደም ብሎ ማግደት ሳይሆን አገሩንና ወገኑን በማፍቀሩና ሀገርም ሕዝብም ከጭቆና ሊላቀቁ የሚችሉት በትግልና በመሥዋዕትነት መሆኑን በመረዳቱ ብቻ ነው። ዛሬም ቢሆን ለነጻነትና መብትን ለማስከበር ሌላ መንገድ ከቶም የለም። ለፍጅቱ ተጠያቂው ሰለባውና የተገደለው ሳይሆን ገዳዩ ብቻ ነው። ጊዜ ካለፈ በኋላ ትግሉ ተፋፍሞ ባለበት ጊዜ እግሬ አውጪኝ ካሉት ብዙ ጊዜ የሚሰሙ ትችቶች በመሠረቱ ፍሬቢስና ገበናን ወይም ድክመትን መደበቂያ ናቸው። በሙሶሎኒ ጣሊያን ወረራ ጊዜ አርበኞች ያን ግዙፍ ጠላት መጋፈጣቸው፣ ታንክን በጦርና በቼኮዝ ጓንዴ ሊመልሱ መነሳታቸው ስህተት ነው ብለው ዛሬ የሚተቹ አሉ። ያኔም አሜሪካኖችና እንግሊዞች ተሳልቀው ነበር። አርበኞች ግን ጠላት ኃያል ነውና እጅ እንስጥ ወይም ባዕዳን መጥተው ነጻ ያውጡን ብለው አልጠበቁም። ባላቸው ብረትና አቅም ተነስተው ጠላትን ተጋፈጡት እንጂ። አፄ ኃይለ ሥላሴም አገር ጥለው ሲወጡም ተቃወሙ እንጂ እሰየው አላሉም። ንጉሥና መሪ በግንባር ተገኝቶ ትግሉን እንዲመራ ይጠበቃል እንጂ። ቴዎድሮስ ተባለ ዮሐንስ ወይም ምኒልክ የታየው ፍርጠጣ አልነበረም። ግና አፄው የሰረዙትን ታሪክ ነፍሰ ገዳዩም ኮሎኔል ተቀብሎ ውርደትን ተከናነበ። ነገም ለመለስ ከሆነለት የሚጠበቅ የቡከን መጨረሻ ነው ፍርጠጣ። ጣሊያንን ሲቃወምና ሲታገል ከሚሊዮን ያላነሰ ዜጋ አልቋል። የአርበኞች ጥፋትም አልነበር። በዘመነ ደርግም ትግሉ የሚጠይቀውን መስዋዕትነት ያ ትውልድ ከፍሏል። አኩሪና ዘወትር የምንኮራበት ታሪክ ነው። በየእስር ቤቱ ሲየል የተቀበሉትና ብዙ መከራ ያዩት ሁሉ አገር የምትኮራባቸው ናቸው። በባንዳውና ነፍሰ ገዳዩ እንደምታፍረው ሁሉ ሰረወያኔው ትግልም ቢሆን ከደረጃ ወደ ደረጃ ከፍ እያለ በመምጣት ላይ ነውና የሐሰት ዘማቾችን መቋቋም በጣም አስፈላጊ ነው። የመለስ ዜናዊን አገዛዝ ለማስወገድ አገር ወዳዱ ሁሉ የደም ዋጋ መክፈል አለበት። ይህ አረመኔ አገዛዝ በመለላና በሰላም የሚወገድ አይደለምና 19 ዓመት ሙሉ ያየነውንና የደረሰብንን ሁሉ ካልካድን በስተቀር ዛሬ የመለስ ቡድን አለመራራት ትግል ይወድቃል ብሎ መደምደም እግዚኦ ጅልነት ወይም ሽንፈተኛነት ያብቃ የሚያሰኝ ነው። ይልቁንስ የውሸት ነጆችን ከበሮ ድለቃ ጆሮ አንሰጥ ብለን ትግሉ የሚጠይቀውን መስዋዕትነት ለመክፈል በቆራጥነት መዘጋጀትና መነሳት ይኖርብናል። ይህን በዚህ ትተን ወደሚነዙት ውሸቶች ስንመለስ ደግሞ ደጋግመን እንዳልነው ሐቁ የነበረው ስርዓት በኢሃፓ ላይ ፍጅት ማወጁንና ግድያ መጀመሩን ያረጋግጣል። በ1983ም ቢሆን ኢሃፓ ጦረኛ ሆኖ ለሰላማዊ ትግል እንብኝ ያለ ሳይሆን የወያኔ አገዛዝ ኢሃፓንም ሆነ በኢዴሃቅ የተሰባሰቡትን ሁሉ ዴሞክራሲያዊ መብቶች ከተከበሩ በሰላም ሊታገሉ ዝግጁ መሆናቸውን ገልጸው ይያለ ወያኔም ያንንም ሆነ ከዚያም በኋላ አሻፈረኝ ማለቱ ሐቅ ነው። ደርጉ በኢሃፓ ላይ ጦርነት ሲያውጅ ኢሃፓ የራስ መከላከል እርምጃን መውሰድ ተገዶ በከተሞችም ጥይት ተኩሷል። ይህ ተገቢና ዛሬም ቢሆን ትክክለኛ እርምጃ ነው የምንለው ነው። ከዚህ ባሻገር ግን ኢሃፓ ራሱን ገምግሞ ባካሄደው ግለሂስ ለሰማዕታቱ ሁሉ አክብሮቱን እየገለጸ ግን የተወሰኑ ስህተትን መፈጸሙን ደግሞ አምኗል። ሐቁ ሲነገር ኢሃፓ መቼም ቢሆን መች በከተማ በሚደረግ ተኩስ አገዛዙን ማሸነፍ ይቻላል የሚል አቋም አልነበረውም። በገጠር መሰረቱን ባደረገ ህዝባዊ ጦርነት መሰረት ነው ድል የሚገኘው የሚል ነበር የኢሃፓ አቋም። ሆኖም ግን በራስ መከላከል አቋም መሰረት የተወሰነው ቀስ በቀስ እየሰፋ የድርጅቱ ብቻ ሳይሆን ልዩ ልዩ ዘርፎችም የየራሳቸውን እስኳድ እየመሰረቱ እንዲሰማሩ መደረጉ ድርጅቱ ላይ ጉዳትን ማስከተሉ አልቀረም። ይህን ሁሉ ድርጅቱ ራሱ ከአመታት በፊት ሲገምግሞ የጨረሰው ጉዳይ ነው። በታሪክ አጋጣሚ ማለትም በከተማ የነበሩ የማዕከላዊ ኮሚቴ አባላት በመሰዋታቸው ለምሳሌ ክፍሉ ከበደ፣ ዮሐንስ ብርሃኔ፣ ዮሴፍ አዳነ፣ ተስፋይ ደበሳይ ወይም ወደ አሲምባ በመዛወራቸው ለምሳሌ ጸሎተ ሕዝቅያስ ዘሩ ክህሸንና ወደ ውጭ ለሥራ በመላካቸው አዋ ለምሳሌ ሁለቱ አንጃ በመሆናቸውና ድርጅቱን በመልቀቃቸው ብራነ መስቀል ረዳና ጌታቸው ማሩ አንድ ያመራር ግለሰብ ብቻ በከተማ በመቆየቱና ይባስ ብሎም ካሲምባ ይላኩ የነበሩ ውሳኔዎችን ባለማክበሩም ብዙ ስህተት ተፈጽሟል ጉዳትም ደርሷል። ይህን ስህተት ሁሉ ድርጅቱና በተለይም ማዕከላዊ ኮሚቴው የራሴ ነው ብሎ በኃላፊነት ተቀብሎ ግለሂስ ቢያደርግም ሐቁ ግን እንደ ተጠቀሰው በአብዛኛው አንድ ግለሰብን የሚመለከት ነበርም ማለት ይቻላል። ያባ በከተማ ራሱንና ሕዝብን ለመከላከል ባለው አቅም ሁሉ መጣሩና አስፈላጊውንም መስዋዕትነትንም በመክፈሉ አጠፋው የሚለው የለም። ሰማዕቱን ይዘክራል መከራ የተቀበሉትንም ያከብራል እንጂ በሴተት ደረጃ ግን ይህን የመከላከል እርምጃ ተስፋፍቶ ወደ ከተማ ትጥቅ ትግል ሊያድግ መቃጣቱ ፖለቲካዊና የትጥቅ መዋቅሩ መደባላለቁ ዴሞክራሲያዊ ግንባር በሚልም ምስጢራዊ መዋቅሩን ሊያስጠቃ በሚችል ደረጃ መልመላ መካሄዱና የህዋስ አሰራርና የመዋቅር አለመቆላለፍ መርህ መጣሱ በየፈርጁ ጉዳትን አባብሷል። በተለይም የኃይል ሚዛኑ ወደ ደርግ ማድላቱ ግልጽ ሆኖ ሲመጣ የኩባ ደቡብ የመንና የሶቪየት ህብረት ካምፕ ሁሉ ከጎን ሲቆሙና የአረመኔው መንግስቱ የበላይነት በደርግ ውስጥ ሲረጋገጥ ማለት ነው የከተማውን ትጥቃዊ እንቅስቃሴ ማቆም ሲገባ ይቁም ሲባልም በመቀጠሉ ስህተት ተፈጽሟል። በድርጅቱ ውስጥ የተከሰተው አንጃም ያደረሰው ጉዳት በቀላሉ የሚታይ አልነበረም። የሁሉ መባሉ አንድም ድርጅቱ ራሱን አልገመገመም ለሚሉት ውሸታቸውን ለማጋለጥ ሲሆን በሌላ በኩል ደግሞ የሚታገል ድርጅት ስህተት መፈጸሙ አስገራሚ ያለመሆኑንም ለማስጨበጥም ነው። ቆም ነገሩ ስህተት እፈጽማለሁ ብሎ ከድርጅትና ትግል መታቀብ ሳይሆን ስህተትን ላለመድገም ጥንቃቄ ማድረጉ ላይ ነው። የአባባላት ለአገርና ለህዝብ ሲሉ መስዋዕታቸውና መከራ መቀበላቸው የአገራችን አኩሪ ታሪክ አካል ሆኖ በትውልድ የሚዘከር መሆኑን ግን የማንም የውሸት ዘመቻ የሚያግደው የሚያስቀረው አይደለም። ወደ ችግሮችና ክፍፍልም ስንመጣም ውሸት አይታክቴዎች ነጋጠባ እንደሚሉት ሳይሆን ሐቁ ግን የትግል ውስብስብነትና ይህም ህይወቴ ለትግል ያሉ ግለሰቦችንም ሳይቀር ጫና እንደሚያደርግባቸው የሚያሳይ ነው። ቀደም ብለን በመደጋገም ልናስረዳ እንደሞከርነው ኢህአፓ ለስልጣን ይታገላል ካሉ በኋላ ይህን በክስ መልክ ሊያቀርቡ ለሚሞክሩት ያለን የሁልጊዜ መልስ በተለመደው አነጋገር ታዲያ ምን ይጠበስ ትግላችን ለስልጣን ነውና የሚል ነው። ግና ኢህአፓ ስልጣን ሲልና ሌሎች ስልጣን ሲሉ የተለየ ጉዳይ ነው። ለያባ ትግላችን ለፖለቲካ ስልጣን ነው ሲል ለህዝባዊ ስልጣንና ለሀገር ሉዓላዊነት ማለቱ ነው። የህዝብ መብት የለሚከበርበት ስርዓት በነጻ ምርጫ ህዝብ መንግስቱን ለሚመሰርትበት ዴሞክራሲያዊ ስርዓት ማለቱ ነው። ያባ መሪዎች ለስልጣን የሚበቁበት ማለት ቢሆን ኖሮ ከደርግም ከወያኔም ጋር ተስማምቶና በርከክም ብሎ ሹመትን በተቀራመተና በህዝብ ላይ በተወዘፈ ነበር። ለአባ የተፈጠሩት አንጃዎች ሁሉ የያኔውም የዛሬዎቹም ጋር ቢሆን ድርጅቱ ያለው መሰረታዊ ጠብ የፖለቲካ አቋምን ይመለከታል። የቀድሞዎቹ ከደርግ ጋር አብረን እንስራ ሲሉ የዛሬዎቹ ደግሞ ለወያኔ እንንጎምበስ በማለታቸው ልዩነት ተፈጠረ እንጂ ጠቡ የግለሰቦች አይደለም። አንዳንድ ቀጣፊዎችና ጥራዝ ነጠቆች ለምሳሌ ያባም ሆነ ደርግና መይሶን አቋማቸው አንድ ነበር፣ በስልጣን ተጣሉ ይላሉ። ይህ ግን ሐሰት ነው። ከደርግ ጠቡ ግዚያዊ ህዝባዊ መንግስት እንዳይቋቋም ጋሬጣ በመሆኑና ወታደራዊ አምባገነንነትን ለማስፈን በመነሳቱ ነው። ከመይሶን ልዩነቱ እነሱ ደርግን ደግፈንና በሂዛጅበን አብረነው በስሩ እንስራ ሲሉ ኢህአፓ ደግሞ ደርግ ቦታውን ለቆ ግዚያዊ ህዝባዊ መንግስት ይመስረት በማለቱ ነው። ሌላው ሁሉ ትርፍ ነው። ዛሬም ከዘመናዊ ባንዶችና አንጃዎች የሚለየው እነሱ ከወያኔ ጋር በይፋ ወይም በሽፍንፍን ተለጣፊነት እንስራ ሲሉ ያባ ወያኔ በህዝባዊ ትግል መወገድ ያለበት ጸረ ህዝብ ጸረ ኢትዮጵያ አገዛዝ ነው በማለቱ ነው። የሚታረቅ አቋም አለመሆኑ ግልጽ ነው። ያባ መቼም ቢሆን መች ህዝብንና አገርን ክዶ ለወያኔ አያድርምና። ከዚህ ባሻገር ደግሞ ኢህአፓ ስለ ድርጅትና መርህ ያለውን ማመለካከትና አቋም መጥቀሱ አስፈላጊ ይሆናል። ይህ አቋሙ የማይገባቸው ደግሞ ድርጅቱን በአክራሪነት፣ በግትርነት፣ በተንኳሽነት ወዘተ ሊከሱና ያሰጥ ክስ ሊጭኑበት የሚዳክሩ ጥቂቶች አይደሉም። መሰረትና ሀቅ ገን የላቸው ያባ ሀብሎ ትግል ሲጀምር ቃል ኪዳኑ ለኢትዮጵያና ለህዝቧ ነው። ሀገር ተበደለች ተጎዳች ህዝቧም ተበዘበዘ መከራው በዛ መብቱ ተረገጠ እኩልነትና ዴሞክራሲን አጣ ብሎ ይህን ሁኔታ ለማስወገድና የህዝብ ወሳኝነትንና የሀገር ሉዓላዊነትን ለማስከበር ብሎ አመጸ ታገለ እንጂ ማንንም አገዛዝ ሆነ ግለሰብ ለማስደሰትም ሆነ ከማንም ጋር ተሞዳምዶ ቃል ኪዳኑን ለመሸርሸርና ለመሻር አልነበረም አይደለም። ያባና ባሎቹ መርህ ማለት ክታብ እምነት ነው፣ ቃሉ ክብር ነው። የግለሰቦች ሐሳባቸውንና አቋማቸው የመቀየር መብት የተጠበቀ ቢሆንም ዛሬ የሰላ የድርጅት ቱሪስት የሆኑ ብዙ አሉ። ይህ የሐሳብ የመቀየር ችሎታን ሳይሆን የሚያመለክተው መርህ ማጣትን ወይም መርህን አለማክበርንና ችኩል እግር ከዘንዶ ጉድጓድ ይገባልን ነው። ይህ አይነት ከዚህ ገዚያ ማደርና በመውቀበት ሁሉ መጣድ ልምድ ያላቸው ሁሉ ያባን በገጠርነት ሊከሱት የሚገርም አይሆንም። ንጹህ አድርባይነት በሚገባ ሲመረመር በጣም ቆሻሻ ነው። ያባ እነዚህን መርህ ብሎ ያነገባቸውንና መስዋዕትነት የከፈለባቸውን ዛሬም ክብር ብሎ ይዞ ያለው ግትር ሆኖ ሳይሆን ዛሬም የህዝብ መሰረታዊ ጥያቄ ቅንጣትም ተገቢውን ምላሽ ባለማግኘቱ ነው። መሬት ላራሹ ዴሞክራሲ አለገደብ ሉዓላዊነቷ የተከበረ አገር እኩልነት የላባደሩና ሰርቶ አደሩ ህዝብ አጠቃላይ መብት መከበር ወዘተ ገና የመልስ ያለህ እያሉ ናቸው። ይህ ሐቅ ሆኖ ባለበት አቋምን እያሸጋሸጉና ለመጣው ባለነፍጥ እያደሩ የግል ጥቅምን ማደለብ የሀባ አቋም ሆኖ አያውቅም የሚሆንም አይደለም። ብልህኳን ስልጡኑን ፖለቲካ ተረዳን መርህ ብሎ መድረቁ ያለፈበት ፖለቲካ ነው። ዶክተሮቹና አዋቂዎቹ ወይም ማለት እንደሚወዱት ልሂቆቹ እኛንን ወዘተ ወዘተ በሚል ከህዝብ ጠላት ጋር መሞዳመድን የሚሰብኩትን ያባ ግትር ብሎ ዛሬም የሚያገላቸው ነውና ሐሰት ቢረጩበት ብዙም የሚገረም አይሆንም። ትግል ስንል መርህና ህዝባዊ ዓላማን ማስቀደም ነው። የህዝብን ጥቅምና የነጻነት ፍላጎት የሚጻረረውን ሁሉ በባህል ወይም ወግ ሽፋን ያባ አይቀበልም። ባህላችን ነው በሚል ጎጂ ባህሎችን፣ ጸረ ሴት ልምዶችን፣ ህዝብን ከፋፋይ አቋሞችን፣ ትምክህትና ጥበትን አያስተናግድም። ዛሬ ለኢትዮጵያና ለህዝብ ቆመናል፣ ለውጥ ፈላጊ ነን እያሉ ተመልሰው ወደ ቀድሞው መወገድ ወዳለበት እምነትና ልምድ ወይም አቋም የሚገቡትን ወጠኛና ዘረኛ ወይም በሃይማኖት መሰረት አክራሪና ግጭትን ጋባሽ የሚሆኑትን ያባ ይቃወማል። ግለሰቦችን በጣዖትነት ማስቀመጥ ደግሞ ከድርጅቱ መሰረታዊ ዴሞክራሲያዊና እኩልነት የህዝብ ወሳኝነት አቋም ጋር የሚጻረር በመሆኑ መቼም ተቀብሎት አያውቅም። በድርጅቱ ውስጥ የጋራ አመራርና ኃላፊነት ህቡአዊነት የሚፈቅደውም ዴሞክራሲ የሰፈነ በመሆኑ በአምባገነንነት ወይም አምልኮን ባይነት ብቅ ያሉትንም ግብዞች ለማረም ሞክሮ አልሰማ ሲሉ በተርታ አስወግዷቸዋል። ያባ አቋም የሚወስደው በመርህ መሰረት በመሆኑ ልዩነቱም አቋሞቹም ሁሉ ሊገመቱ የሚችሉት ከዚህ በመነሳት ነው። ዋሾች ሲሉ እንደሚደመጡት በኢሃፓ ወሳኝ ግለሰቦች አምባገነን እገሌዎች የሉም። ሊሆኑ የሞከሩ ተሸኝተው ውድቀትን ተከናንበዋል። ኢሃፓ እምነቱና ማንነቱ አንድ መሆን አለባቸው ብሎ ያምናል። بمرح مسارت منورنا مرحنا امنتن هيوتن غلاج مادرق بطعم كباد مهونو يميتاوقناو بزلماد بزوج يميقناچو بزمدنا هنا بغوادينيت بتقم هنا بفرحات ادرباي مهونو غاشي قيمالنا اقواماليزم اغلي تغل بقاين كاره اني مان هونيه نو مقتلو عبرو عدقي غار السلفالو باقوامي كتناو كوداجو تشيلي يالو اسكما چي تغل ان اغلي سندلاككو يايو هزبي راسو قدايو كلهم لي راسو وزتا بميل تغبيون اقوام ميازلنا سانتو مقويت يمياكتاچو تكيتو اتشالنبروم ايدلوم ድክመታቸውንም ለመሸፈን በይሃፓ ላይ የሐሰት ክሶችን መደርደርና አሉባልታዎችን ማሰራጨት ላይ ተሰማርተው አይተናል አድምጠናል። ከድክመታቸው የተነሳም ጥረትና ቁርጥ ያለ ወገንተኛ አቋም የመያዙ ይስተናቸውና ሲወላውሉ ወይም ወግድ ማለት የሚገባቸውን ጠላት አድርባይና ባንዳ ሲያቅፉ ወይም ሲያስተናግዱ ሲቃጡ ይታያሉ። ያፓም በዚ ጎዳና ስለማይጓዝ አክራሪ ብለው በውሸት ሊያወግዙት ይሮጣሉ። ያፓ ድርጅትና የድርጅት መሪዎችም የህዝብ አገልጋይ እንጂ ከህዝብ በላይ አይደሉም ብሎ ስለሚያመን ጣዖት ፈላጊዎች ጻራ ድርጅቶች ነው ብለው በሐሰት ይከሱታል። የድርጅት መሪዎች እንዳጼው sultanaቸው የማይጠየቅና የማይገሰስ ነው ይባልናም ገና ሳይፈተኑ ማንዴላ ወይ ሌላ የሚል ቅጽል ይለጠፈባቸውና ቆጥ ስለሚሰቀሉ ነገሮችን ሲያበላሹና የህዝብንና ያገረንም ጥቅም ሲጎዱ እንኳን መተቸት ከማይቻልበት ደረጃ ይደርሳሉ። ያባ ይህን መቼም የሚቀበል አይደለምና የህዝብ መሪነን ብለው ራሳቸውን የሰየሙትን ወይም ጫጫታ በሚቀናቸው ሳይታገሉ እድሜ ልክ የታገሉ ተብለው የሚሞገሱትን በጀግንነት ተግባር ከቶም ሳይታዩ ጀግና የሚባሉትንም በተመለከተ ጎበዝ አደብ እንግዛ እንጂ ነገር አይበላሽ እንጂ ብሎ ያባ ማሳሰቢያና እርምት ሲሰነዘረም በገብረነክ ያወግዙታል። ሐቁን በመናገር መወገዝ ይሏል ይህ ነው። ከዚህ ባሻገር ግን ኢሃፓ ያለውን አረመኔ አገዛዝ መታገልን ቀድሚያ በመስጠቱ የሰንቱን ገበና ለሰንቱ ደብቆላቸው እንዳለም ይታወቅ ነው ማለትም እንችላለን። ለማንኛውም በኢሃፓ ቀኛ ባላት ቀድሚያ የሚሰጠው ለሀገርና ለህዝብ በመሆኑ ባጓጉል ይሉኝታ የመንደርና የጎጥ ልጅነት መሰረተ ቢስ መቻቻል ወይ መሰል አልባሌና መወገድ ያለባቸው የተፋሳቱ አቋሞች የተነሳ ቃል ኪዳንና መርህን የሚያፈርስ መሞዳሞድ መቼም የሚታይ አይሆንም። ይህን አለ ያሉትና ለጠላትም ፈካ ጎንበስ ሊሉ የቃጡትንም ከመሃሉ አውጥቶ ወደሚሄዱበት ሂዱ ብሎ በተደጋጋሚ ሸኝቷቸዋል። ያፓ በሀገር የሚኮራ ነውናም የጀግና ምሳሌ ፍለጋ በየባዕድ አገር መባዘኑን በበጓ ላይየው ወሬ ታስተራውን ማንዴላ አትበሉ። በእስር የሚስተቃዩ ምሳሌዎች ከፈለጋችሁም የኛዎቹ ያገራችን ሞልተዋልና ምን ነው ባዕድ አገር ምሳሌ ፍለጋ መሄድ ተገደዳችሁ ይላል። የጀግና ምሳሌም ላረመኔ አገዛዝ ያደሩ ሳይሆኑ ለህዝብ ሲሉ ህይወታቸውን የገበሩ መሆን አለባቸው ሲል ደጋግሞ አሳስቧል። ለጀግና ደግሞ አያሌ የጀግና ምሳሌ ያፈራች ሀገር ናት ኢትዮጵያ። አንገታቸውን ለሰይፍ ደረታቸውን ለጥይት አንገታቸውን ለገመድ የሰጡ አያሌ ጀግኖች ነበሩ አሉ። ትናንት ስንቱ በትግል ሲሰዋና ሲሰቃይ ያገዛዙ ሲሰግድ ሲያገለግል ወይም ሲዘፍን የነበረውን ሁሉ ጀግና ብሎ ጀግና የጠፋ ይመስል ቡራ ከረዩ ማሰማት አሳፋሪ ነው። ይህን በማለቱ ይሃፓ የሚወገዘው ለምን ይሆን? አውነትን በተናገረ ራሳችንን ታሪካችንን እናክብር ባለ በሰማታት ደም አንቀልድ ባለ አስመሳዩን ካቀኛው አገር ወዳድ አናደባልቅ ባለ አታላይ ለጊዜው ያመልጣል በኋላ ይሰምጣል የተባለውስ ለምን ይዘነጋል? ከዚህ በፊት እንደተባለው ኢህአፓ በቅድሚያ ተጠያቂነቱ ለህዝብና በህዝብ ነው። ለወንጀለኞች ቀይ ሽብርተኞችና ወያኔዎች የሚሰጠው ምላሽ ወይም ተጠያቂነት የለም። ዛሬ የኢየሱስን ቤት ወራሽ ነኝ ብሎ እንባ የሚረጨው ታምራት ላይኔ በ1983 ዓመተ ምህረት የኢህአፓ ወራሽ እኛ ኢህዴኖች ነን ብሎ ለፍፎ ነበር። ከወያኔ ጋር አብሮ የኢህአፓን ወቅቱ የገደለና የጨረሰ መስሎት ሊወርስ ቃጥቶት ነበር። ግን ኢህአፓ ያንንም ቢሆን ማን ቢወልድ ማ ብሎ ምላሹን ሰጥቶታል። የኢህአፓ ባለቤት ዛሬም ቢሆን የኢትዮጵያ ሰፊው ጭቆን ህዝብ ነው። የኢህአፓ ባለቤቶች ዛሬም ቢሆን ኢህአፓ ሆነው የሚታገሉት አባሎቹ ናቸው። ከለታት አንድ ቀን ኢህአፓ ነበርን ተረት ተረት ባዮችና ዛሬ የጠራት ሎሌዎች የሆኑት ኢህአፓ አይደሉም። በመሆኑም በነበን ደረጃ ሊደረደሩ የሚሞክሩት የውሸትና ተስሉ ዋጋቢስና መሰረተቢስ ነው። ለነገሩ ብዙዎቹ በድርጅቱ እንብዛም አልቆዩምና በውስጡ ተጨባጭ ትግል አተሳትፈው ይህ ነው የሚባል ተመክሮ አላገኙምና ገባወጣቸው ኢህአፓ ስለማያደርጋቸው ለውሸታቸውና ዝቅጠታቸው ሁሉ ኢህአፓ ተጠያቂ አይሆንም። የቆዩና ሁሉ አድሮ ደግሞ ቃል ኪዳናቸውን ያፈረሱ ደግሞ ቆቡን የፈታ ቄስ አይነት ናቸው። ወጥተዋልና የሉበትም። ስለ ኢህአፓ የመናገር ወይም ኢህአፓነን ብሎ የመናገርም መብታቸው አክትሟል ማለት ነው። ኢህአፓ ላይ የሐሰት ዘመቻ ከፍተው ይህንኑ ለማሳመን ኢህአፓ ነበርን የሚሉትን የነበርን መራሾች ህዝብ ጆሮ ሊሰጣቸው አይገባም። በኢህአፓ ላይ የውሸት ዘመቻው የሚቀንስ ሳይሆን የሚባባስና የሚስፋፋ መሆኑን ከወዲሁ መተንበይ ይቻላል። የኢህአፓ ጸረ ወያኔ ትግል በደረጃ እያደገና እየተጠናከረ መምጣቱ እየታየ ያለ ነው። ኢህአፓ ህዝብን ሊያደናግሩ የሚጥሩትንም ሳይታክት እያጋለጠ የህዝብን ትግል እየተካከለ ነውና አወናባጆቹም ይረባረቡበታል። ይህ ሁሉ የሐሰት ዘመቻ ግን የሚያሳየው ኢህአፓ ዛሬም ጸረ ኢትዮጵያ ኃይሎችና ጸረ ህዝቦችን ሁሉ አምሮ እየታገለና እያስጨነቃቸው መሆኑን ነው። የህዝብ ጠላቶችም ይዋሻሉ፣ ኢህአፓም ትግሉን አጠናክሮ ይቀጥላል። ውሸት የማይቀይረው ሐቁ ይህ ነው። ያ ትውልድ ይዘምር እንደነበረው በትግል የሚሞቱ አቸናፊ ናቸው፣ በትግል የሚኖሩ አቸናፊ ናቸው። ጭቆና ባለበት ሞገድ እያስነሳ የታጋይ ድምፁ ይጮሃል፣ ይጠራል፣ ይላል አሁኑኑ እናምጽ አምጹ።